የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ ከዛሬው ማክሰኞ የካቲት 26 2012 ዓ.ም ምረት ምሽት መሰናዶች ውስጥ ጥቂቶቹን እናስተዋውቃችሁ። በደምቢዶሎ ዩኒቨርሲቲ አካባቢ መታገታቸው የተነገረው ተማሪ ወላጆች ልጆቻቸውን እንዳላገኙ እየገለጹ ነው።
አዎ ተለቀቁ ተብለው የሌላ ናቸው ተብለው ደግሞ እንደገና ዙረው ደግሞ ዙረው ተፈብለ እንጂ እኛ ምን ያየነው የለም። የሶስወራችን ስልክም የጠፋለን እንኳን ልጆች እንዳገኝ
አንድ ወላጅ ናቸው። በኋላ ላይ ታደምጣችኋላችሁ። አብራችሁን ሁኑ። ላለፉት ሁለት ቀናት ሲካሄድ የሰነበተው የኢትዮጵያ ኢንተርኔት ልማት ጉባኤ በዛሬው ዕለት ተጠናቋል።
ያላችሁ በጣም የተሰነች ኮኔክሽን ናት ግድ ናት ያቺ ምን ለፌስቡክ ለማየት የሶሻል ሚዲያ ምናምን ነው እንጂ ተጠቀሙበት ስራ ለመስራት ጥፋት አይችልም።
ኢንተርኔት ሶሳይቲ የተባለው ተቋም የአፍሪካ ቀጠና ምክትል ፕሬዝዳንት ዶክተር ዳዊት በቀለ ናቸው። በኋላ ላይ ታደምጣችኋላችሁ። ምርጫውን ለማገዝ የሚያስችሉ ስልጠናዎች በአሜሪካ ኤምባሲ አማካኝነት እየተሰጠ ነው።
የሚዲያ ተቋማት ፕሮፌሽናል መሆን አለባቸው። ሙያቸውን የሚያከብሩ፣ ሙያቸውን የሚወዱ እና ከምንም በላይ ሙያቸውን ጠንቅቀው የሚያውቁ መሆን አለባቸው። እዛ ላይ ተመስርተን የምንሰራው ስራ ለዚች ሀገር ደህንነት
ከተሰናዳው ዘገባ ውስጥ የተከለጨበ ድምጽ ነው ያዳመጣችሁት። ዶክተር ሰሜር ይባላሉ። አብራችሁን ከቆያችሁ ሙሉን ተሰሙታላችሁ። ፕሮግራሙን በመምራት ጽዮን ግርማ አብራችሁ አመሻለሁ። ዳም ብራውን በማቀናበር አብሮን ይቆያል። አሁን ላጫጭር ዜናዎች ከኤደን ከረመው ጋር ልተዋችሁ።
አመሰግናለሁ ጽዮን። የሲዳማ ህዝብ ድምጽ ውሳኔ በማካሄድ ያረጋገጠው የክልል ምስረታ ባጭር ጊዜ ውስጥ ፍጻሜ እንዲያገኝ የክልልና የፌደራል መንግስታት ኃላፊነታቸውን እንዲወጡ አዲስ የተመሰረተው የሲዳማ አንድነት ፓርቲ ጥሪ ያቀረበ። ፓርቲው ዛሬ ካካሄደው ጠቅላላ ጉባኤ መልስ ለጋዜጠኞች በሰጠው መግለጫ 15 የስራ አስፈጻሚዎችና 91 ማዕከላዊ ኮሚቴ አባላትን የመረጠ ሲሆን በመተዳደሪያው ደንብ በፕሮግራሞችና በሌሎች ውስጣዊ ጉዳዮች ላይ ከፓርቲው አባላት ጋር ምክክር አድርጓል። የሲዳማ ብሔር መሰረት ያደረጉ ከጥቂት ወራት በፊት የተመሰረተው የኤጂቲማ ፌደራላዊ ፓርቲ ዛሬ መመስረቱን የገለጸው የሲዳማ አንድነት ፓርቲ ማሳያዎች ናቸው። ዮናታን ዘብዲዮስ ከዋሳ ያደረሰን ዘገባ ነው። የእስራኤል ጠቅላይ ሚኒስትር ቤንያሚን ነታንያሁ ተቀናቃኛቸውን በሰኞ ምርጫ የቀድሞውን የጦር ኃይሎች ኤታማዦር ሹም ቢያሸንፉም ገዢ ጥምረት ማቋቋም ላይ ግን እየተቸገሩ ናቸው። ምርጫው በአንድ ዓመት ጊዜ ውስጥ ለሶስተኛ ጊዜ መካሄዱ ነው። የምርጫው ዕለት ማታ ላይ መራጮች ድምጽ ሰጥተው ሲወጡ የተካሄዱ የአስተያየት ግምገማዎች የኔታንያሁ ቀኝ ክንፍ ጎራ ከምክር ቤቱ ከሴኔቱ 120 መቀመጫ 60 እንደሚያሸንፉ አሳይቶ ነበር። ይሁን እንጂ ከእስራኤል ጠቅላይ ሚኒስትሮች ሁሉ ስልጣን ላይ ለበርካታ ዓመታት የቆዩት ቤንያሚን ነታንያሁ የጥምረት መንግስት ለማቋቋም ከሚያስፈልጋቸው መቀመጫዎች ውስጥ 3ቱ ጎድለዋቸዋል። የቻይና ፕሬዝዳንት ዢ ጂንፒንግ በሚቀጥለው ሚያዝያ ጃፓንን ለመጎብኘት የነበራቸውን እቅድ ለሌላ ጊዜ አስተላለፉት። ሁለቱም ሀገሮች የኮሮና ቫይረስ ወረርሽኝን ለመቆጣጠር ትግል ላይ ባሉበት በአሁኑ ወቅት ከሁለቱም በኩል ዛሬ በተሰጠው መግለጫ የቻይናው መሪ ጉብኝት በሌላ በተሻለ አመቺ ጊዜ ይዛወራል ብለዋል። ጣሊያን እስከ መጋቢት 15 ትምህርት ቤቶችና ዩኒቨርሲቲዎችን ዘግታለች። ለቀጣዩ ወር የታቀዱ ስፖርታዊ ዝግጅቶችንም ከልክላለች። ለአመታዊ ሀጅና ኡምራ መካ ጉዞ የውጭ ሀገር ሰው እንዳይገባ የከለከለችው ሳዑዲ አረቢያም የራሷም ዜጎች ቢሆኑ ከስነ ስርዓት ቶቹ እንዲቆጠቡ የሚከለክል አዲስ ክልከላ ጨምራበታለች። ጎረቤቷ የተባበሩት የአረብ ኤሚሬቶችም ዜጎቿና በዛ የሚኖሩ ሌሎች በዚህ በወረርሽኙ ወቅት ወደ ሌሎች ሀገሮች እንዳይሄዱ ከልክላለች። አድማጮች ለሰዓቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ፕሮግራሞች ጋር አብራችሁ ቆዩ። ኤደንን ለዜናው እናመሰግናለን። የጋቢና ጉዟችን ይቀጥላል። ጽዮን ግርማ እያስተናገድኳችሁ እገኛለሁ። አሁን ቀዳሚውን ርዕሳችንን እናስደምጣችሁ።
በቀዳሚው ርዕሳችን ያስተናዳ ነው ከደምቢ ዶሎ ዩኒቨርሲቲ የታገቱ ተማሪዎች ጋር በተያያዘ የተሰናዳው ዘገባ እንደደረሰን እናቀርብላችኋለን። አሁን ወደ ተከታዩ ዘገባችን ነው የምናልፈው። ላለፉት 2 ቀናት ሲካሄድ የተነበተው የኢትዮጵያ ኢንተርኔት ልማት ጉባኤ በዛሬው ዕለት ተጠናቋል። ዓለም አቀፍ ኢንተርኔትን መሰረት ያደረጉ ተቋማት ተወካዮች፣ የኢትዮጵያ መንግስት ተወካዮችና ተጽዕኖ ፈጣሪዎች እንደተሳተፉበት በተነገረው ጉባኤ ላይ የሀገሪቱ የኢንተርኔት ሽፋን ዞታና የመጪ ዘመን ብልሃቶች እንደተወሱም ተሰምቷል። ከጉባኤው አዘጋጆች መካከል አንዱ ኢንተርኔት ሶሳይቲ የተባለው ተቋም የአፍሪካ ቀጠና ምክትል ፕሬዝዳንት ዶክተር ዳዊት በቀለ ስለ ጉባኤው የተወሰኑትን ጉዳዮች ያጋሩን ዘንድ ሀብታሙ ስዩም ከደቂቃዎች በፊት አነጋግሯቸዋል። ከኢንተርኔት ሽፋንና ነጻነት ጋር በተያያዘ በተደጋጋሚ በበጎ የማትነሳው ኢትዮጵያ ውስጥ መሰል ጉባኤ ማዘጋጀት ያለውን አንደምታ ቀድሞ ያነሳሉ።
ኢትዮጵያ ከዚህ በተሻለ ሁኔታ ላይ እንድትገኝ እንፈልጋለን። መንግስትም ይህንን እንደሚፈልግ በብዙ አጋጣሚ ሰምተናል። ስለዚህ እንዴት ነው አሁን ለምሳሌ ኬንያ ከኢትዮጵያ ጋር ሲተያይ በተደራሽነት በኩል 4 ጊዜ ቢያንስ ከኛ ይበልጣሉ እና እኛ ይህን እንዴት ነው የምናሻሽለው? እንዴት ነው ህዝባችን ተደራሽነቱ ብቻ ሳይሆን እሱን ተጠቅሞ ህይወቱን የሚያሻሽልበትን መንገድ ምን ማድረግ አለብን ብለን ለመጀመሪያ ጊዜ ይመስለኛል ሁሉንም ነው አካላት መንግስት ብቻ ሳይሆን ሌሎችንም ፕራይቬት ሴክተሩንም እንደገና የሲቪል ሶሳይቲ እንደገና የአካዳሚያ የሚባሉትንም ሌሎችንም ተማምረን ሁላችንም ተነጋግረንበት እንዴት ነው መዝለል የምንችልበት እንግዲህኛ ቲክቶክ የሚባለውን ነገር ለማድረግ የምንችለውና ቢያንስ ባጭር ጊዜ ውስጥ ከሌሎቹ አፍሪካዊ አገሮች እኩል ከዛም በላይ ልንሆን የምንችልበትን ለመነጋገርና ያንንም ለማድረግ ደግሞ ምንድን ነው ማድረግ ያለብን የሚለውን ለመወያየትና እያንዳንዳችን ደግሞ የቤት ስራ ይዘን ለመውጣትና የሚሰራውን ነገር ለማገዝ።
ዶክተር ዳዊት እንግዲህ በዚህ የኢንተርኔት ልማት ጉባኤ ላይ ኢንተርኔትን በተመለከተ ኢትዮጵያ ያለችበት ደረጃ የተዳሰሰ ይመስለኛል። የሀገሪቱ የኢንተርኔት መስፋፋት ሲጠቀስ አብሮ የሚነሱ ችግሮች ምንድን ናቸው በአሁኑ ሰዓት እየገጠሙ ያሉ?
እንግዲህ አንድ ቴክኖሎጂ አንድ ሀገር ውስጥ ሲገባ በጎም ነገር መጥፎ ነገርም ይዞ ይመጣል። መጥፎ ነገር የለውም ብለን አናምን። እርግጥ ነው እዚህ ስብሰባ ላይ ስለ እነዚያ መጥፎ ነገሮች ብዙም አልተወያየንም። ለሱ ደግሞ ሌላ ቦታ ይኖረዋል ብለን እናስባለን። ነገር ግን ብንፈልግም ባንፈልግም ይህን ቴክኖሎጂ ማስፋፋት አለብን። ምክንያቱም አላስፋፋንም ማለት አገራችን ከዓለም ተቋረጠች ማለት። ስለዚህ ያተኮርነው በአብዛኛው እንዴት አድርገን እናስፋፋው የሚባለው ነው። በጎን ነገር በምናስፋፋበት ጊዜ መጥፎም ነገር እየቀነሰ ይሄዳል ብዬ ገምታለሁ። ወጣቶቻችን ጥሩ ኮኔክሽን፣ ምክንያቱም አሁን ችግሩ አንደኛው ያላቸው በጣም የተወሰነች ኮኔክሽን ናት፣ ውድ ናት። ያችም ለፌስቡክ ለማየት ለሶሻል ሚዲያ ምናምን ነው እንጂ የሚጠቀሙበት ስራ ለመስማት ሰዓት አይችሉበት። በከተማ ብቻ ሳይሆን በገጠርም ጭምር ጥሩ ኮኔክቲቪቲ አቅማቸው በሆነ ዋጋ ካገኙ እኔ ህይወታቸውን ለበጎ ነገር ጠቀሙበትና ይህንን ኢንተርኔት እኔ መጥፎ ነገርም እየቀነሰ ይሄዳል ብዬ ገምታለሁ። ይህም ሆነው ግን ሚስኢንፎርሜሽን የሚባለው የውሸት መረጃዎችን ማስተላለፍ የመሳሰሉት ከባድ መጥፎ ነገሮች የሀገራችንን እየጎዱ እንደሆነ አምናለሁኝ። ለሱ ደግሞ ሌላ ጉባኤ መኖር አለበት ብዬ አምናለሁ።
ቀደም ብለው እርስዎም ጠቅሰውታል፣ ከቀጠናው ሀገራት ጋር እንኳን ሲወዳደር የኢትዮጵያ ደረጃ በአነስተኛ ደረጃ ላይ ይገኛል። የሀገሪቱ ኢንተርኔት ሽፋን እንዲሻሻል ምን አይነት መላዎች ቀርበዋል እዚህ ጉባኤ ላይ?
በአንደኛ ደረጃ ራሱ መንግስት የወሰነው ሌሎች ኦፕሬተሮች መጥተው ከኢትዮ ቴሌኮም ተጨማሪ ውድድር ሲኖር መንግስት አስገብቷቸው ወደ አዲስ ቦታዎች ይሄዳሉ። እንደገና ከውድድሩ የሚመጣው ትሩፋት ይኖራል እና እሱ አንድ ወደፊት ያራምደናል ብዬ እገምታለሁ። በሱም ተጨማሪ ግን በማንኛውም ትርፍ የሚሄድ ኦፕሬተር የማይሄድባቸው ገጠራማ አካባቢዎች ይኖራሉ። ያ ደግሞ አብዛኛው ህዝቧ የሚኖረው ገጠራማ አካባቢ ነው። ለእነሱም ደግሞ ምን አይነት ለየት ያሉ ሶሉሽኖች አሉ? ምናልባት በትርፍ ሳይሆን ህዝቡን ለማገልገል ብቻ፣ ምናልባት ከህዝቡም የወጡ ኦፕሬተሮች በእኛ አነጋገር ኮሚኒቲ ኔትወርክ እንላቸዋለን። እንደነሱ አይነት ደግሞ አነስ ያሉ ኦፕሬተሮች በሀገር ውስጥ የሚቋቋሙበትንም አግባብ ተነጋግረናል። ሌሎችም መፍትሄዎች ይኖራሉ። ነገር ግን ዋናው ነገር እዚህ ላይ ማሰብ ያለብን መነጋገር ከጀመርን መፍትሄዎች ይኖራሉ። እና እንደኔ እምነት ከታሪክስ በቂ አልተነጋገርንም። አሁን ከተነጋገርን በጣም ብዙ ሐሳቦች ያላቸው ሰዎች እንዳሉ ነው ያየነው። እነዛ ሐሳቦች ደግሞ ከመንግስት ደግሞ ፕሮግራሞች ጋር አብረን ስናቀናጃቸው በትንሽ ጊዜ ውስጥ ምናልባት ቢያንስ ቢያንስ ወደ ጎረቤቶቻችን ደርሳለን ብዬ እናምናለን።
ዶክተር ዳዊት ከዚህ በተጨማሪ በዚህ ጉባኤ ላይ የኢንተርኔት ሶሳይቲ የኢትዮጵያ ቅርንጫፍ ስራ እንደሚጀምር ይፋ መደረጉን ተናግረዋል። ከቅርንጫፉ ከኢንተርኔት ጋር በተያያዙ የማህበረሰብ አስተማሪ መርሃ ግብሮችንም እንደሚዘረጋ ተናግረዋል።
የዓለም ባንክና የዓለም ጤና ድርጅት የዛሬ 10 ዓመት ገደማ ይፋ ያደረጉት የጋራ ጥናት ኢትዮጵያ ውስጥ 15 ሚሊዮን አካል ጉዳተኞች እንደሚኖሩ ይናገራል። በዘመኑ ከነበረው ኢትዮጵያ ህዝብ ቁጥር 17.6 በመቶን የሚወክል ነው። በተከታታይ ዓመታት በተፈጠሩ ዘርፈ ብዙ ክስተቶች ምክንያት ይህ ቁጥር ሳያሻቅብ እንደማይቀር የሚያነሱት ኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን የቦርድ ፕሬዝዳንት ወይዘሮ ምህረት ንጉሴ ኢትዮጵያ ባስተናገደቻቸው ሀገራዊ ምርጫዎች ወቅት አካል ጉዳተኞች ፈታኝ ጊዜያትን እንዳሳለፉ ያስታውሳሉ።
ለምሳሌ አይነ ስውራት ከዛሬ በፊት ኢትዮጵያ ውስጥ ምንም አይነት ምርጫ ሲካሄድ በብሬል የመምረጫ ካርድ አይዘጋጅም ወይም ደግሞ ቮት ማድረጊያ ካርድ ማለት ነው። ስለዚህ በዛ ምክንያት ብሬል ባለመኖሩ ምክንያት የግድ ሰው ይዘው ይገባሉ። የራሳቸውን ሰው ይዘው እንዲገቡ የማይፈቀድበት ጊዜ አለ። የራሳቸው ሰው ያልሆነ ሰው ደግሞ የፈለገውን እንዲመርጡ ያስገድዳቸዋል ማለት ነው። ምን እንደመረጡ እንኳን የማያውቁበት የሚያጋጥምበት ጊዜ አለ ማለት ነው። መስማቸው ምልክት ቋንቋ ስለማይኖር የሚኖሩ የፖለቲካል ክርክሮች፣ ኢንፎርሜሽን፣ ፓርቲዎች አቋም፣ ፖሊሲ የመሳሰሉት ላይ መረጃዎች በአግባቡ ያለመድረስ ይህን እንደ አንድ ነገር የሚታይ ነው።
በአንዳንድ ሁኔታዎች አካል ጉዳተኞች የሚጠቀሟቸውን መግባቢያ ቋንቋዎች በቅጡ ባለመገንዘብ ምክንያት መጥፎ ዕጣ የደረሰባቸው አካል ጉዳተኞችም ነበሩ።
የአካል ጉዳተኞችን ከምርጫው ጋር በተያያዘ የተሰናዳ ዘገባ ቀንጨብ አድርገን ነው ያሰማናችሁ። ይህን ዘገባ በድረገጻችን ላይ ማግኘት ትችላላችሁ። በትላንትናው ዕለት አሰምተናችኋል። ከምርጫው ጋር በተያያዘ አስተያየቶች ካሏችሁ በተከታታይ የምናስደምጣችሁ ዘገባ ይኖረናልና አስተያየቶቻችሁን በቪኦኤ አት ቪኦኤ አምሃሪክ ኢሜይል አድራሻችን ላይ ላኩልን። ተከታዩን ተነጋገሩ። ወደ ተከታዩ ዘገባችን እንለፍ። ተከታዩ የዘጋቢዎች መስኮት ነው። የዘጋቢዎች መስኮት ተባባሪ ዘጋቢያችን መለስካቸው አማሃ አንድ ዘገባ ከአዲስ አበባ አሰናድቶልናል። የዘንድሮን ምርጫ ዲሞክራሲያዊነት ለማገዝ የሚያስችሉ የመገናኛ ብዙሃን ስልጠናዎች በመላ አገሪቱ ለመስጠት መዘጋጀቱን በኢትዮጵያ የአሜሪካ ኤምባሲ ይፋ አድርጓል። ለሰላማዊና ዲሞክራሲያዊ ሽግግር ጋዜጠኞች ሞያዊ ግዴታቸውን በብቃት እንዲወጡ አንድ የደህንነት ከፍተኛ ተመራማሪም አሳስበዋል። የኢትዮጵያ ብሔራዊ ምርጫ ቦርድ የመረጃ ተደራሽነትን ለማሻሻል እየሰራ እንደሆነም አስታውቋል። መለስካቸው አመሃ ዝርዝሩን በተከታዩ ዘገባ ያስደምጠናል።
በአዲስ አበባ የሚገኘው የአሜሪካ ኤምባሲ የሕዝብ ጉዳዮች ክፍል መኮንን አማንዳ ጃኮብሰን መርሃ ግብሩን ይፋ ሲያደርጉ እንደተናገሩት በዚህ ዓመት በኢትዮጵያ የሚከናወነው ምርጫ ዴሞክራሲያዊ ይሆን ዘንድ ጋዜጠኞችን እንዲያግዙ የሚያስችሉ ስልጠናዎች ተዘጋጅተዋል። ጋዜጠኞቹ በዚህ የምርጫ ወቅት የሚያሰራጯቸው ዘገባዎች ትክክለኛ፣ ለአንዱ ወይንም ለሌላው ያልወገኑ፣ ሀቅን መሰረት ያደረጉና ሚዛናዊ እንዲሆኑ እነዚህ ስልጠናዎች ብቃታቸውን ከፍ እንደሚያደርጉላቸው አማንዳ ጃኮብሰን ተስፋቸውን ገልጸዋል። ይህ መርሃ ግብር ሰፋ ያለ ዓላማ ያለው እንደሆነም አብራርተዋል።
These media trainings launched today are part of the US Embassy Public Affairs Section's efforts to improve media.
ይህ ዛሬ ይፋ የተደረገው የመገናኛ ብዙሃን ስልጠና በኢትዮጵያ እየተካሄደ የሚገኘውን አስደናቂ ለውጥ ለመደገፍ የአሜሪካ ኤምባሲ የሕዝብ ጉዳዮች ክፍል ከሚያደርጋቸው ጥረቶች አንዱ ነው። ኢትዮጵያ በፕሬስ ነጻነት ዓለም አቀፍ ደረጃዋን በ2010 ላይ ከነበረው 150ኛ ዝቅተኛ ደረጃ በ2011 ወደ 110ኛ ከፍ በማለቷ ሁላችሁም ኩራት እንደተሰማችሁ ተስፋ እናደርጋለን። ይህ አስደናቂ እርምጃ እንዲቀጥልም ከእናንተ ጋር አብረን ለመስራት
ቆርጠናል። የህዝብ ጉዳዮች ክፍል እስከዛሬ ድረስ መጪውን የኢትዮጵያ ምርጫ ለማገዝ ከ1.3 ሚሊዮን ዶላር በላይ ወጪ አውጥቷል። በዚህም መገናኛ ብዙሃንን፣ የሲቪል ማህበራት ድርጅቶችንና ዩኒቨርሲቲዎችን አሳትፏል። የዛሬው አውደ ጥናት ለነጻ ፍትሃዊና ተአማኒ ምርጫ ያለን ቁርጠኝነት አንድ ምሳሌ ብቻ ነው።
የስልጣናው መርሃ ግብር ይፋ በተደረገበት ስነ ስርዓት ላይ በኢትዮጵያ እየተከናወነ ነው የተባለውን የፖለቲካ ሽግግርና በዚህ ሂደት ላይ የመገናኛ ብዙሃንን ሚና ያብራሩት ዶክተር ሰሚር ዮሱፍ የደህንነት ጥናቶች ተቋም ከፍተኛ ተመራማሪ ናቸው። ዶክተር ሰሚር ባደረጉት ንግግር በመንግስት፣ በተቃዋሚ ፓርቲዎች፣ በሲቪል ማህበረሰብ ድርጅቶችና በአጠቃላይ በመላው ህዝብ ዘንድ የሚታዩትን መዋቅራዊ ተግዳሮቶችን ተንትነዋል። እነዚህ ተግዳሮቶች ደግሞ ከምርጫው መቃረብ ጋር ሊኖራቸው የሚችሉትን አንድምታዎችም አመላክተዋል። ይህንን እውነታ በትክክል በመገንዘብ መገናኛ ብዙሃን በዚህ የምርጫ ወቅት ሙያዊ ድርሻቸውን መወጣት እንዳለባቸውም ዶክተር ሰሚር አሳስበዋል።
አንድን ህዝብ ሌላ ህዝብ ላይ ሊያነሳሳ የሚችል፣ ወደ ግጭት ሊያመራ የሚችል፣ ወደ ጥላቻና በቀል ሊያመራ የሚችል ዘገባዎችን በሚመለከት በጣም ጥንቃቄ መውሰድም ይጠበቅባቸዋል የሚዲያ ተቋማት። ስለዚህ ህዝብን ኤምፓወር ማድረግ ማብቃት ትልቅ ነገር ነው። ነገር ግን የበቃው ህዝብ፣ ድምፁ የተሰማለት ህዝብ በመብቃቱ አማካኝነት ህብረተሰብ ከሌላ ህብረተሰብ ጋር፣ ቡድኖች ከቡድኖች ጋር እንዳይጋጩ ከፍተኛ ጥንቃቄ መውሰድን ይጠበቃል ማለት ነው። ስለዚህ እነዚህን ነገሮች ጠቅለል ሳደርግ ሁሉም ነገሮች የሚያርፉት አንድ ጉዳይ ላይ ነው። የሚዲያ ተቋማት ፕሮፌሽናል መሆን አለባቸው። ሙያቸውን የሚያከብሩ፣ ሙያቸውን የሚወዱ፣ ከምንም በላይ ሙያቸውን ጠንቅቀው የሚያውቁ መሆን አለባቸው። እዛ ላይ ተመስርተን የምንሰራው ስራ ለዚች ሀገር ደህንነት ትልቅ ሚና ይጫወታል። ዋነኛው ዓላማችን አንደኛ ለሙያችን ታማኝ መሆን እንደ ሙያ ስናየው፣ ሁለተኛ በሀገራችን ውስጥ ዴሞክራሲያዊ እና ሰላማዊ ሽግግር ተሳክቶ ማየት ስለሆነ የሚዲያ ተቋማት ከዚህ ረገድ ሚናቸውን ጠንቅቀው በተግባር ላይ መዋል አለባቸው።
የኢትዮጵያ ብሔራዊ ምርጫ ቦርድ የኮሚኒኬሽን አማካሪ ወይዘሮ ሶሊያና ሽመልስ በበኩላቸው በኤምባሲው ሊሰጥ የታሰበው ስልጠና ብዙ ጉድለቶችን ሊሞላ እንደሚችል አስገንዝበዋል። በተለይም ለጋዜጠኞች እንዲህ ያሉ የብቃት ማጎልበቻ ስልጠናዎች ዞሮ ዞሮ በማህበረሰብ ውስጥ የሚታዩ የግንዛቤ ጉድለቶችን ወይንም የተሳሳቱ አመለካከቶችን ለማረም በእጅጉ እንደሚያግዝ ተናግረዋል። መረጃዎችን በተመለከተ ግን ቦርዱ እያደረገ ነው ያሉትን ጠቁመዋል።
በእኛ በኩል የመረጃ አክሰስ ወይም ደግሞ መረጃ የሚገኝባቸው እድሎች ለማስተካከል እየሰራ እንገኛለን። እሱን አጠናክረን ለመቀጠል እንሞክራለን። ብዙ የአቅም ችግሮች ሚዲያ ጋር እንዳሉት እንዳለ የምርጫ አስፈጻሚ ተቋሙም ላይ ቢኖሩም ማለት ነው። በጣም የሚያሳስበን አኪሬት ሪፖርቲንግ በትክክል ሁኔታዎች ሪፖርት መደረጋቸው ለሂደቱ በጣም አስፈላጊ ስለሆነ በተለይ አሁኑ አይነት ትንሽ መደበኛ ምርጫ በተለየ ብዙ የሚጠበቅ ብዙ ሴንሲቲቭ ጉዳዮችን የያዘ ምርጫ ሲሆን አኪሬሲ እና በተቻለ መጠን ኮንፍሊክትን ግጭትንም ደግሞ ከማዕከል ያደረጉ ኢንክሉድ ያደረጉ ሪፖርቲንጎች እንዲኖሩ እንፈልጋለን። በተቻለ መጠን ቦርዱ ከሚዲያ አካላት ጋር ያለውን ግንኙነት ኤንጌጅመንት ለማሻሻል ጥረት እያደረገ ይገኛል። ከዚህ በፊትም የተለያዩ ውይይቶች በተለይ የምናወጣቸው መመሪያዎች ላይ እና ከሚዲያ ጋር ይገናኛሉ ብለን የምናስባቸው ጉዳዮች ላይ እያደረግን ነው። እሱን አጠናክረን እንቀጥላለን። በኢትዮጵያ ብሔራዊ ምርጫ ቦርድ በኩል
በኢትዮጵያ የአሜሪካ ኤምባሲ ይህንን ለወራት ይዘልቃል የተባለ የስልጠና መርሃ ግብር ያዘጋጀው ጆንስ ሆፕኪንስ ከተሰኘው እውቅ ከፍተኛ የትምህርት ተቋም ጋር እንደሆነ ተነግሯል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን የምናልፈው የጎዳና ተዳዳሪዎችን ካሉበት ህይወት በማውጣት ለማቋቋም የኢትዮጵያ መንግስት ከዓለም ባንክ ጋር በመሆን 450 ሚሊዮን ዶላር በጀት መድቦ እየሰራ እንደሚገኝ የሰራተኛና ማህበራዊ ጉዳዮች ሚኒስቴር አስታውቋል። በአገር አቀፍ ደረጃ ምን እየተሰራ ነው የሚለውን በሚኒስቴር መስሪያ ቤቱ የህዝብ ግንኙነትና የኮሙኒኬሽን ዳይሬክተር አቶ ደረጀ ታዬን አነጋግራ የደንገረመው ተከታዩን ዘገባ አሰናድታለች።
በከተሞች ዙሪያ በተለያዩ ምክንያት ከቀያቸው የተፈናቀሉ እንዲሁም ከቤተሰቦቻቸው ተነጥለው የወጡ ህፃናት፣ ሴቶች፣ ወጣቶችና አዛውንቶች የዕለት እንጀራቸውን ለማግኘት በመንገድ ላይ ሲለምኑ ኑሯቸውን በጎዳና ላይ ሲገፉ ማየት የተለመደ ነገር ሆኗል። እነዚህን ከፍተኛ ቁጥር ያላቸውን የህብረተሰብ ክፍሎች ካሉበት ህይወት ለማውጣት መንግስት በየአመቱ ይንቀሳቀሳል። በዚህ በያዝነው በ2012 ዓ.ም ከዓለም ባንክ ጋር በአንድነት የ450 ሚሊዮን ዶላር በጀት መድቦ እየሰራ ይገኛል። አቶ ደረጀ ታዬ በኢትዮጵያ ሰራተኛና ማህበራዊ ጉዳይ ሚኒስቴር የህዝብ ግንኙነትና የኮሙኒኬሽን ኃላፊ ናቸው።
እንግዲህ ያው የጎዳና ላይ ያሉ የህብረተሰብ ክፍሎች ደረጃዎች ተፈጥቷቸው ነው ለዚህ። ምክንያቱም ሁሉንም ሰው አንዴ ማስተናገድ አይቻልም። መንግስት ይህንን ችግር ለመቅረፍ በራሱ የያዘ በጀት አለ እንደ አጠቃላይ ማለት ነው። እንደገና ዓለም ባንክም ደግሞ ድጋፍ የሚያደርገዋል። አሁን ለምሳሌ በዘንድሮ እንደ ምሳሌ ብንወስድ በመንግስት ደረጃ እስከ 150 ሚሊዮን ዶላር በዚሁ ጉዳይ መድቧል። የዓለም ባንክ ደግሞ 300 ሚሊዮን ዶላር መድቧል ማለት ነው። በዚሁ መሰረት እንግዲህ በዚህ በኛ መስሪያ ቤት ጎዳና ተዳዳሪዎችን ነው ለማስተናገድ የተሞከረው። ይህንንም ካታጎሪ ተሰጥቷቸዋል ማለት ይህንን ጎዳና ተዳዳሪዎችን በአራት የህብረተሰብ ክፍሎች አድርገን ደረጃ በደረጃ የትኛው ነው ፕራዮሪቲ ሊሰጠው የሚችለው የሚለውን ስራዎች ለመስራት ተሞክረዋል ማለት ነው። የመጀመሪያው ያው በተለይ ህጻናት ናቸው። ህጻናቶች ላይ ትኩረት መሰጠት እንዳለበት፣ ከዛ ቀጥሎ ደግሞ በሁለተኛ ካታጎሪ ያስቀመጥ ነው ህጻናት የያዙ እናቶች፣ በሶስተኛ ደረጃ የያዝነው ደግሞ ወጣቶች በተለያየ ሱሶችም የተያዙ፣ ከዛ አረጋውያን እያልን እነዚህን በየደረጃው እያነሳን ነው ማለት ነው። እንግዲህ እንደ አጠቃላይ እነዚህን አራቱንም ካታጎሪዎች ወደ 22,000 አካባቢ የሚሆኑ የህብረተሰብ ክፍሎችን ወደዚህ ፕሮግራም የማስገባት እና ተጠቃሚ የማድረግ ስራ ነው የሚሰራው ማለት ነው።
በሀገር አቀፍ ደረጃ በ11 የክልል ከተሞች ላይ ባሉ የግብረሰናይ ድርጅቶች አማካኝነት የጎዳና ተዳዳሪዎችን መልሶ የማቋቋም ሂደት ላይ እየተሰራ መሆኑን አቶ ደረጀ ይናገራሉ።
በሀገር አቀፍ ደረጃ 11 ከተማዎችን ስራ ላይ የማስገባት እቅድ የተያዘው። ስለዚህ በእነኚህ በ11 ከተማ ላይ ሊሰሩ የሚችሉ እነኚህ ቻሪቲዎች አሉ፣ በዚህ ላይ የሚሰሩ ኤንጂዎች ማለት ነው። እነኚህ ኤንጂዎች በጨረታ መልክ ወይም ደግሞ የትኞቹ ናቸው ጥሩ ሊሰሩ የሚችሉት፣ ከዚህ በፊትም ልምድ ያላቸው ማዕከል ያላቸው አሉ፣ ህጻናትን፣ አረጋውያንን፣ ሌሎችን በመውሰድ የተለያዩ ትሪ በማድረግ ወደ ህብረተሰቡ መመለስ የሚሆን የተለያዩ ማሰልጠንም ስራ ሰርተው እንደዚህ ወደ ህብረተሰቡ እንዲገቡና ራሳቸውን የሚችሉ የሚያደርጉ ማዕከሎች አሉ። ከነኚህ ከ11 ከተማዎች ያው 8ቱ ኦልሬዲ ወደ ስራ እንዲገቡ ተደርገዋል። የቀሩት እንግዲህ ሰመራ፣ ጅጅጋና አሶሳ ናቸው። እነኚህ ወደ ኋላ የቀሩበት ዋናው ምክንያት በእነኚህ ከተሞች ላይ ይህንን ማዕከል የሚሰሩ ተቋማት አልተገኙም፣ እንደዚህ ያሉት ማዕከላት። ሌሎቹ በ8ቱ ላይ ግን ባደረግነው የማወዳደርና ይህንን የገንዘብ ድጋፍ በማድረግ እነኚህን የህብረተሰብ ክፍሎች ወደ ማዕከል በማስገባት እንዲሰሩ ሲደረግ 8ቱ ከተሞች ኦልሬዲ ስራ ጀምረዋል። ስለዚህ የህፃናቶቹ አሁን በቁጥር እንደ ምሳሌ ብንወስድ 6,000 ህፃናቶች ጎዳና ላይ በማዕከላት እንዲገቡ ተደርጓል። እስካሁን ወደ 1,300 የሚሆኑ ተጠቃሚዎች ኦልሬዲ ገብተው የተለያዩ ስራዎች እየተሰሩ ነው።
በጎዳና ህይወት ውስጥ ያለፉ ሰዎችን የማቋቋም ሂደት ውስጥ የተለያዩ ባለሙያዎች እንደሚሳተፉ የገለጹት አቶ ደረጀ ወጣቶችን ከሱስ ማውጣት፣ ከቤተሰብ ጋር ማገናኘት እንዲሁም በተለያዩ ሙያዊ ክህሎቶች ማሰልጠን ላይም እንደሚሰሩ ይጠቅሳሉ።
ጎዳና ላይ ያሉ ህብረተሰብ ክፍሎች በተለያዩ ደረጃዎች ወደ ህብረተሰቡ እንዲመለሱ ራሳቸውን እንዲችሉ ለማድረግ የሚወሰዱ አካላዊና አእምሮአዊ የማስተካከል ስራዎች አሉ። ለምሳሌ በተለያየ ሱስ የተጠመዱትን በየማዕከሉ ከገቡ በኋላ የመጀመሪያው ስራ ከነኛ ሱሶች በተለያዩ ስቴቶች የማላቀቅ፣ ከተላቀቁ በኋላ የተለያዩ ስልጠናዎችን እንዲወስዱ በቀላል ችግር ወጥተው ወደ ቤተሰብ መመለስ የሚፈልጉና እንደገና ቤተሰብም ራሱ ይመልሳቸው የሚፈልጉትን እነኝህን የማገናኘት፣ ከዚህ ውጭ መመለስ የማይችሉትን ደግሞ የተለያዩ ትምህርት ተቋማት ውስጥ ገብተው በተለያዩ ቴክኒክና ሙያ ወይ በተለያዩ ነገሮች እየሰለጠኑ ራሳቸውን እንዲችሉ ወይም ደግሞ ወደ ህብረተሰቡ ተቀላቅለው ራሳቸውን እንዲችሉ የማድረግ ስራ እየተሰራ ነው ማለት ነው። በተቻለ መጠን በተለያዩ እርዳታዎች ወደ ህብረተሰቡ የመመለስ ስራ ወይም ደግሞ አቅም እንዲያገኙ የማድረግ ስራ ነው ማለት ነው። አካል ጉዳተኞችም እንደዚሁ አገር በቀልም ከውጭ መጥተው እርዳታ እያደረጉ እየሰሩ አሉ። ከእነም ጋር የሚሰሩ ስራዎች አሉ ማለት ነው።
አቶ ደረጀ የጎዳና ላይ ተዳዳሪዎችን ቁጥር ለመቀነስና መልሶ ማቋቋም ሂደት በቀጣይም በሌሎች የገጠር ከተሞች የሚስፋፋና በሰፊው የሚሰራበት መሆኑን አስረድተዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ። ኤደንን ለዘገባዋ እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ መሰናዷችን ነው። ወደ ተከታዩ ዘገባችን እናልፋለን። ዘገባችን ቀደም ሲል ያስተዋወቅናችሁ ዘገባ ነው የምናልፈው። ከደምቢዶሎ ዩኒቨርሲቲ የታገቱ ተማሪዎችን ጉዳይ የሚያጣራ ኮሚቴ በመቋቋሙ ጉዳዩ ተጣርቶ ምላሽ ይሰጣችኋል ቢባሉም ልጆቻቸውን ሳያገኙ 90 ቀናት መቆጠሩን ጠቅሰን ከትላንት በስቲያ አንድ ዘገባ ማሰናዳታችን ይታወሳል። ያንን ዘገባ ተከትሎም በተከታታይ ልጆቻችን ታግተዋል የሚሉ ወላጆችን እያነጋገርን እንደምናቀርብላችሁ በመጨረሻም የመንግስትን ምላሽ በድጋሚ ሞክረን ይዘን እንደምንመጣ ገልጸን ነበር ዘገባውን ያጠናቀቅ ነው። ለዛሬም ወደ ተለያዩ ቤተሰቦች እጃችን ላይ ካሉት 17 ታግተዋል ከተባሉ ስልኮች ወደ ተለያዩ ቤተሰቦች ደውለናል። የተወሰኑት ስልኮች የሰሩልን እንዲሁም ደግሞ ልጆቻቸውን ያውቃሉ ወደ ቤተሰቦቻቸውን ወደ ያውቃሉ ወደ ተባሉ ቤተሰቦች እየደወልን ጠይቀናቸዋል። የሰማችሁት አዲስ ነገር አለ ወይ ስንል ጠይቀናል። እንደዚሁም ከ8 የሚሆኑ ከአንድ ወር በፊት ጠቅላይ ሚኒስትር አብይ አህመድ ቢሮ ተገኝተው አነጋግረው እንደነበረና ከዚያ ወዲህ ምላሽ እንዳላገኙ ገልጸውልን ነበር። እነዚህን ወላጆች አሁን ያገኛችሁት ነገር አለ ወይ ስንል ጠይቀናል። እስቲ ለዛሬ የተወሰኑትን እንስማ።
እግዚአብሔር ይመስገን ደህና ሰላም ነው።
እግዚአብሔር ይመስገን። የውዴ ግርማው ፈጠነ ቤተሰብ ናችሁ?
አዎ።
ይሁን ግርማ እባላለሁ። ከአሜሪካ ድምጽ ራዲዮ ጣቢያ ነው የምደውልልዎት። ማን ልበል እርስዎን?
እኔ ግርማ ፈጠነ ነው እባላለሁ።
ጠፉ ወይም ደግሞ ታገቱ የተባሉ ተማሪዎችን ጉዳይ ምን እንደደረሰ ለማጣራት ሰሞኑን ዘገባ በማስተናዳት ላይ እንገኛለንና ከቀናት በፊት የሌሎች ቤተሰብ ወላጆችን አነጋግረን ነበር። አሁንም ቀጥለናል። በእናንተ በኩል ልጃችሁ ውዴ ግርማው ፈጠነ በተመለከተ ልንጠይቃችሁ ነው የደወልነውና ምን የሰማችሁት አዲስ ነገር አለ?
ምንም የሰማሁት የለም። ያላልቅሶ ምንም የሰማሁት ነገር የለም። እናታለም
ልጆት የት ትማር እንደነበር ምን ትማር እንደነበር በድጋሚ ንገሩን።
ደንቢደሎ ነው ትምህርቷ? ማንም አግሪ ደንቢደሎ ነው አግሪ ነው ትምህርቷ?
ስንተኛ አመት ተማሪ ነበረች?
ሶስት።
እንግዲህ አቶ ግርማው እንደሚያስታውሱት ይሄ ጉዳይ ረዘም ያለ ጊዜ ሆኖታል፣ 3 ወር ሆኖታል። በዚህ በ3 ወር ውስጥ ተማሪዎችን በተመለከተ በጣም የተለያየ መረጃ ነው እየወጣ ያለው። በርሶ በኩል እንግዲህ አንድም ተማሪዎቹ አልታገቱ፣ አንድም ሆን ብለው ተደብቀው ነው፣ ሌላ ጊዜ ደግሞ ምን እንደሆነ አይታወቅም የሚሉ የተለያዩ መረጃዎች ይወጣሉ። በርሶ በኩል እንደ አባት እርሶ ጋር ያለው መረጃ ምንድን ነው?
እኔ ምንም የደረሰኝ የለም። ተለቀቁ ከባሉ ከተለቀቁ ተተባበው ደስታ ሆነ። ከዚያም ዙሮ ድምፅ ጠፋብን እንጂ ምንም ያገኘነው ነገር የለም። እናትዬ
ሰምተዋል ግን ይሄ የተለያየ መረጃ እንዳለ በማህበራዊ ሚዲያ ላይ የተለያዩ ሰዎች ደግሞ የተለያየ ነገር እንደሚጽፉ ሰምተዋል። ለምሳሌ ተማሪዎቹ ተገኝተዋል፣ ሆን ብለው ተደብቀው ነው፣ የታሰሩ አሉ፣ እንደዚህ የሚሉ የተምታቱ መረጃዎች አሉ። ስለዛ ሰምተዋል?
አዎ፣ ተለቀቁ ተብለው የሌላ ናቸው ተብለው ደግሞ እንደገና ግረው ደግሞ ዙሮ ጠፉብን እንጂ እኛ ምንም ያየነው የለም። የሶስት ወራችን ስልክም የጠፋለን እንኳን ልጆች ልናገኝ።
እርስዎ የት ነው የሚኖሩት?
ሳንሳ ቀበሌ ይባላሉ፣ ደንቢያ ወረዳ።
የት ማለት ነው?
ጨዋሂት ወረዳ።
ጨዋሂት ወረዳ ሰሜን ጎንደር ማለት ነው?
አዎ፣ ሰሜን ጎንደር።
ከጠቅላይ ሚኒስትር አብይ አህመድ ጋር ከተነጋገሩ ቤተሰቦች ውስጥ እርሶ አሉበት ወይስ?
እኔ የለሁበትም። ጓደኛዬ አንድኝ በቃል ተብሎ አንድኛው መጥቶ እኔ አልመጣሁበትም።
ከመንግስት ከዛ በኋላ የሰማችሁት ነገር አለ?
ምንም የሰማሁት ነገር የለም እናትዬ፣ ምንም የለም። ያ ለልቅሶ ምንም የሰማሁት የለም እናትዬ።
የሄዳችሁበት ቦታ አለ? ከዛ በኋላ ያነጋገራችሁት የክልል ባለስልጣን፣ የዞን እንደዚህ የጠየቃችሁት
አለ? ጎንደር ደህና ነን፣ ጎንደርም ባህር ዳርም ደህና ነን። ግን ባህር ዳር መፍትም አላገኘ ጎንደር ደን ኒው ተብለን ደንደር ፈርመጠናል። ለጋር ሳምንት ሊሆንም ዛሬ ሳምንት ለጋር ሳምንት
ምን አሏት?
ምንም ያሉን የለም። ያው ግፊት እናደርጋለን እናፈላልጋለን ነው እንጂ ሌላ ምንም ያሉን የለም።
ሌሎች ቤተሰቦችንም ጠይቀናል። በነገው ምሽት ደግሞ የነሱን ምላሽ ይዘን እንመለሳለን። ወደ አማራ ክልል ደውለን የነሱን ምላሽ እናካትታለን። ጠቅላይ ሚኒስትር ቢሮ በዚህ ጉዳይ ላይ ምላሽ እንዲሰጡን ተደጋጋሚ ሙከራ አድርገናል። ስልካቸውን ስለማያነሱልን ልናገኛቸው አልቻልንም። በዛሬው ዕለት ግን ጠይቀን ያገኘነው መረጃ በነገው ምሽት ይዘን እንመለሳለን። አብሬያቸው የቆየው ጽዮን ግርማ ነበርኩ። ዳን ብራውን በማቀናበሩ አብሮን ነበር። ደህና ደሩ። Kun Radio Sagale Amerikati.